የአፍሪካን የፍልሰተኛነት መንስኤ ከመሰረቱ ለመጥካት ይረዳ ዘንድ የአውሮፓ ህብረት $1.9 ቢሊዮን እርዳታ ለመስጠት መስማማቱ ተገልጿል። ይህ ስምምነት የተደረሰው ማልታ ውስጥ በተካሄደው የአውሮፓና የአፍሪካ መሪዎች ስብሰባ ወቅት መሆኑም ታውቋል። ሄንሪ ሪጅዌል ከለንደን የዘገበውን አዲሱ አበበ ያቀርባል።
በዚህ የአውሮፓውያኑ ዓመት ብቻ አያሌ የአውሮፓ ሀገሮችን እስከሚያጨናንቅ ድረስ በብዙ መቶዎች የሚቆጠሩ ፍልሰተኞች ናቸው ሜዲትሬኒያን ባህርን ያቋረጡ። ባለፈው ሚያዝያ ወር ለምሳሌ አውሮፓ ለመግባት ያቀዱ 80 ፍልሰተኞች ሊቢያ ባህር ሰጥሞ ሲቀሩ አስከሬናቸው በማልታ በኩል እንደተገኘም ይታወሳል። ያ አሰቃቂ ሁኔታ ነው ለአሁኑ የማልታ ጉባኤ መካሄድ ምክንያት የሆነው። እናም የአውሮፓ ህብረት መሪዎች አፍሪካ ውስጥ ያለውን ፍልሰተኛነት ከምንጩ ለማድረቅ ይቻል ዘንድ $1.9 ቢሊዮን እርዳታ አጽድቀዋል። ገንዘቡ የሥራ ዕድል ለመፍጠር፣ የጤና ጥበቃ ይዞታዎችን ለማሻሻልና ግጭቶችን ለማስቀረት ይውላል ነው የተባለው። በዚህ ወቅት የአውሮፓ መሪዎች ቀውሱን ለመቋቋም ይረዳል ያሉትን ባለ 17 ገጽ የድርጊት ፕሮግራም ወይም እቅድ ይፋ አድርገዋል። ይህን እቅድ ግን የተለያዩ አስተያየቶች አስነስቷል። የኒጀሩ ፕሬዝዳንት ማህሙዱ ኢሶፉ
አይደለም፣ 1.8 ቢሊዮን ዩሮ እንኳን በቂ ሊሆን ተቀራራቢም አይሆንም። ችግሩ በጣም ሰፊ ነው። ለዚህም ነው በእርዳታ አሰጣጡ ረገድ ሌሎች ተባባሪዎችን የምንጠይቀው
ብለዋል የኒጀሩ መሪ በፈረንሳይኛ ቋንቋ። የኢጣሊያው ጠቅላይ ሚኒስትር ማቲዮ ሬንዚ በበኩላቸው
እነዚህ አስተያየቶች ሁሌም የሚመጡት አሉታዊ አመለካከት ካላቸው ወገኖች ነው። እኔ ግን ዛሬ እያየሁ ያለሁት አዎንታዊ ሁኔታዎችን ነው። ምክንያቱም በአንደኛ ደረጃ የስደተኝነትን ቀውስ በመቋቋም ረገድ ኢጣሊያ ብቻዋን አይደለችም፣ በሁለተኛ ደረጃ አፍሪካ ቀዳሚዋ አህጉር ነች
ሲሉ ተደምጠዋል። አሃዙ የሚያሳየው ግን አፍሪካ ቀዳሚ መሆኗን አይደለም። የውጭ ልማት ተወካይዋ ማርታ ፎሬስቲ
€3 ቢሊዮን were pledged to Turkey to help support the response to the current crisis in Syria.
3 ቢሊዮን ዩሮ ለቱርክ እንዲሰጥ ቃል ተገብቶ ነበር። ያም ሶሪያ ውስጥ ያለውን የቀውስ ለማቆም የምታደርገውን እርዳታ ለማገዝ ነው። በዚያ ስሌት ስናየው ለመላው አፍሪካ አህጉር 1.8 ቢሊዮን ዩሮ ወይም $1.9 ቢሊዮን በቂ ሊሆን አይችልም ነው ያሉት። አውሮፓ በተጨማሪም ለአፍሪካ ልማት በሚሰጠው እርዳታ ፈንታ እያንዳንዳቸው የአፍሪካ ሀገሮች ጋር የፍልሰተኞች ስምምነት ለመፈራረም ነው እቅዷ። የሜዲትሬኒያንን ባህር የሚያቋርጡ ፍልሰተኞች ቁጥር ግን በጣም ቀንሷል። ይህም በቱርክና በግሪክ በኩል አብዛኛዎቹ ሶሪያውያን የሆኑበት 650 ሺህ ሰዎች ናቸው የገቡት። ለስደተኞች መብት በመቆም ለረጅም ጊዜ የምትታወቀው ስዊድን በዚህ ሳምንት አዲስ ጊዜያዊ የመቆጣጠሪያ ጣቢያ አስታውቃለች። ጠቅላይ ሚኒስትሩ ስቴፋን ሎቭቨን
አውሮፓ ውስጥ ያሉትን ሕጎች ነው የምንከተለው። ባለሥልጣኖቻችን ለደህንነት ዋስትና መስጠት እንደማንችልና ድንበሮቻችንን እንድንቆጣጠር ሲነግሩን መስማትና ያን ማክበር ይኖርብናል።
የስዊድን አቋም አውሮፓ ውስጥ ያለ ፓስፖርት ለመንቀሳቀስ ያለውን የወደፊት መጻኢ ሁኔታ ጥርጣሬ ውስጥ እንደከተተው ታዛቢዎች ይናገራሉ። ይህ በእንዲህ እንዳለ የኢትዮጵያ ኢኮኖሚ ከመላው አፍሪካ የበለጸገ ሆኖ በየዓመቱ ግን የተሻለ ኑሮ ፍለጋ በሺዎች የሚቆጠሩ ወደ አውሮፓ፣ ሳውዲ አረቢያና ወደ ደቡብ አፍሪካ ይፈልሳሉ። በሌላ በኩል ደግሞ ኢትዮጵያ የብዙ ፍልሰተኞች መዳረሻ ሀገርም ነች። የአፍሪካ ቀንድ ፖለቲካ የተረጋጋ ባለመሆኑ አብዛኛዎቹ ኢትዮጵያን ማረፊያ የሚያደርጉ ፍልሰተኞች የሚመጡት ከሱዳን፣ ከኤርትራና ከሶማሊያ ነው። ይህ አሁን የሚታየው የስደተኞች ሁኔታ ኢትዮጵያ ላይ ያለው አንደምታ ቀላል አይደለም ይላሉ የኢጋዱ ሪቻርድ ባርኖ። እንደ ሱዳንና ኤርትራ ባሉ አገሮች የሚታየው የሴኩሪቲ ሁኔታ በኢትዮጵያ መረጋጋት ላይ ቀላል ያልሆነ ተጽዕኖ ነው ያለው። 30% የሚሆኑ ኢትዮጵያውያን የቀን ገቢያቸው ከ$1 ያነሰ ነው። እናም ከአገር የመፈልሳቸው ምክንያት የኑሮ ውድነት ጋር ይያያዛል። ኦስትሪያ ውስጥ እንደ አውሮፓ አቆጣጠር በ2013 200 ኢትዮጵያውያን ጥገኝነት ወይም ከለላ ጠይቀዋል። ኤርትራውያን ደግሞ 59 ነበሩ። ከአውሮፓና ከመካከለኛው ምስራቅ በተጨማሪ በኢትዮጵያም ፍልሰተኞች የተዘወተረው አካሄድ ወደ ደቡብ አፍሪካ ነው። ቤትም ይሁን ቤት ግን የኢትዮጵያ መንግስት የትኛውንም አይነት ፍርሰት አይደግፍም። ህገወጥ የሰዎች መናገድንም ለማቆም ደንብ አውጥቷል። በሌላ በኩል ደግሞ የአውስትራሊያ የስደተኞች ፖሊሲ በተባበሩት መንግስታት ድርጅት የሰብአዊ መብት ጥበቃ አካል በጽኑ ተወግዟል። ይህ ትችት የተሰነዘረው ባለስልጣናት እንደገለጡት በአንድ ፍልሰተኞች በተከማቹበት ማዕከል በአመት በዓል ሰሞን በጥብጥ ከተነሳ በኋላ ነው። የአውስትራሊያው ባለስልጣን ስቲቭ ማክግሌን እንደገለጡት ግን ይህ ፍልሰተኞቹን በአንድ ስፍራ ማቆየት ባህር በማቋረጥ ህይወታቸውን ከአደጋ ለመታደግ የታቀደ ነው።